ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መጋቢት 6 2016 ዓመተ ምህረት ዝግጅታችን ጀመረ። ጠቅላይ ሚኒስትር አብይ አህመድ ከትግራይ ክልል ተወካዮች ጋር ተወያዩ።
ፕሪቶሪያ ስምምነት ጋር በተያያዘ በአብዛኛው ተግባራዊ እየተደረገ እንደሚገኝ፣ ተፈናቃዮች ወደ ቀያቸው የሚመለሱበት ሁኔታም የትግራይና የአማራ ክልል ፕሬዝዳንቶች የተካተቱበት ኮሚቴ ተቋቁሞ ስራ መጀመሩን ገልጸዋል።
ጨጣታ በጀት ወዲያ ማለት ነው በተወሰኑ ደቂቃ በጀቱን አስቀምጠው የጨጣታ ሰጥቻለሁ ብለው ጋር ተወያይተን ማለት ነው።
የሰማችሁት የስብሰባው ተካፋዮች ከተናገሯቸው የተቀነጨበውን ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። የቀድሞ የሜቴክ ዋና ዳይሬክተር ሜጀር ጀነራል ክንፈ ዳኘውና የቀድሞ የሶማሌ ክልል ፕሬዚዳንት አብዲ ሙሐመድ ኡመር ከእስር ተለቀዋል። እነዚህና ሌሎች መሰናዶች በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው እንግዱ ወልዴ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ እንግዱ።
በድጋሚ እንደምናመሻችሁ። ኢትዮጵያዊ ቤተሰብ የፈረንሳይን መንግስት ከሰሰ። በሞቃዲሾ የአልሻባብ የሆቴል እገታ ፍጻሜ ያገኘ። እንዲሁም ለሶስት ቀናት የሚደረገው የሩሲያ ፕሬዝደንታዊ ምርጫ ዛሬ አርብ ጀመረ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ከሁለት ዓመታት በፊት ከፈረንሳይ ወደ እንግሊዝ በመሻገር ላይ ሳሉ ባህር ውስጥ የሰመጡ 27 ፍልሰተኞች ቤተሰቦች በፈረንሳይ መንግስት ላይ ክስ መስርተዋል። ከከሳሾቹም ውስጥ ከሟቾቹ መካከል የሆነው የኢትዮጵያዊ ፍቅሩ ሽፈራው ባለቤትና ሁለት ልጆች ይገኙበታል ሲል ኤኤፍፒ ዘግቧል። ፍቅሩ ሽፈራው በእንግሊዝ ጥገኝነት ለመጠየቅ ተስፋ አድርጎ በመጓዝ ላይ ነበር። ለፍልሰተኞችና ለሰብአዊ መብት የሚቆረቆሩ ሁለት ቡድኖችም ከከሳሾቹ ውስጥ ናቸው ተብሏል። ፍልሰተኞቹ ወደ እንግሊዝ በማምራት ላይ ሳሉ በአየር የምትሰራው ጀልባቸው በመተንፈስ ላይ ሳለች 15 ጊዜ ያህል የድረሱልኝ ጥሪ ቢያሰሙም ባህሩን በመቃኘት ላይ የነበረው የፈረንሳይ ወታደራዊ መርከብ ለጥሪው ምላሽ ሳይሰጥ ቀርቷል ተብሏል። የፈረንሳዩ መርከብ የዓለም አቀፍ የአደጋ ጥሪ የሚተላለፍበትን ቻነል 16 ሬዲዮ እየተከታተለ እንዳልነበርም ተነግረዋል። በእንግሊዝ በኩል በሬዲዮ የአደጋ ጥሪ ሶስት ጊዜ ቢያደርጉም ጀልባዋ ያለችው በእንግሊዝ ውሃ ላይ ነው የሚል ምላሽ በፈረንሳዮቹ ወገን ባለ አንድ ወታደር እንደተሰጠ ታውቋል። በአደጋው ሕይወታቸውን ካጡት 27 ፍልሰተኞች ውስጥ አንዲት ነፍሰ ጡርና ሁለት ሕፃናት ይገኙበታል። ሁለት ሰዎች ከአደጋው ሲተርፉ አራቱ የገቡበት አልታወቀም። የአልሸባብ ታጣቂዎች አንድ በሞቃዲሾ የሚገኝ ሆቴልን ትናንት ማምሻውን አግተው ከያዙ በኋላ ማስለቀቁን የሶማሊያ ፖሊስ አስታውቋል። በከፍተኛ ጥበቃ ስር የነበረውን ሆቴል አግተው የነበሩት የአልሸባብ ታጣቂዎች በሙሉ መገደላቸውንና ሁኔታዎች በቁጥጥር ስር መሆናቸውን የፖሊስ አዛዦች ለኤፍፒ ዜና ወኪል ተናግረዋል። የጸጥታ ኃይሎችም አካባቢውን ፈትሸው ከስጋት ነጻ መሆኑን አረጋግጠዋል ተብሏል። ለአንድ ሰዓት ያህል በዘለቀው እገታ ሶስት ሰዎች ሲገደሉ 27 ሰዎች መቁሰላቸውን ፖሊስ ዛሬ አርብ አስታውቋል። የጸጥታ ኃይሎች አምስት ታጣቂዎችን መግደላቸውም ታውቋል። ኤስዋኤል የተሰኘውን ሆቴል ታጣቂዎቹ ማገታቸውን ተከትሎ የጸጥታ ኃይሎች ሆቴሉን እንደከበቡ፣ በኋላም ፍንዳታ መሰማቱን እንዲሁም ከውስጥ ተኩስ መከፈቱን ባለሥልጣናትና የዓይን እማኞች ተናግረዋል። አልሸባብ ለጥቃቱ ኃላፊነቱን ወስዷል። ሆቴሉ የመንግሥት ባለሥልጣናት እና ሕግ አውጪዎች የሚያዘወትሩት እንደሆነም ታውቋል። አልሸባብ ከዚህ በፊት በተደጋጋሚ በሆቴሉ ላይ ጥቃት መሰንዘሩም ተመልክተዋል። የሴኔጋሉ ተቃዋሚ መሪ ኦስማኒ ሶንኮ እንዲሁም ምክትላቸውና ፕሬዚደንታዊ እጩ የሆኑት ባሲሩ ፋዬ ትናንት ከእስር መፈታታቸው ተዘግቧል። ተቃዋሚዎቹ ከእስር የተፈቱት ሴኔጋል ፕሬዚደንታዊ ምርጫ ልታደርግ 10 ቀናት በቀረበት ወቅት ነው። የሀገሪቱ ፕሬዚደንት ማኪሳል ከሁለት ሳምንታት በፊት መደረግ የነበረበትን ምርጫ ለሌላ ጊዜ ለማስተላለፍ መሞከራቸውን ተከትሎ አገሪቱ የፖለቲካ ቀውስ ውስጥ ከርማ ነበር። የአገሪቱ ሕገ መንግሥታዊ ምክር ቤት የመንግሥትን ሐሳብ በመሻር ምርጫው በመጪው እሁድ እንዲደረግ አዟል። ሶንኮ በሚያሰሙት ዲስኩር ወጣት ድምፅ ሰጪዎችን ስለሚስቡ የምርጫውን ሁኔታ ሊቀይር ይችላል ተብሏል። ላለፉት 2 ዓመታት ከመንግሥት ጋር ፍጥጫ ውስጥ የከረሙት ሶንኮ ከሐምሌ ወር ጀምሮ በእስር ላይ ነበሩ። በእርሳቸው ላይ የተከፈተውን ክስና የኢኮኖሚ እንዲሁም ማኅበራዊ ችግር ባለፉት 3 ዓመታት ውስጥ ሞትን ያስከተለ ተቃውሞ እንዲነሳ አድርጓል። ሶንኮ ከእስር እንደሚለቀቁ ቀድሞ ወሬውን የሰሙ በመዲናዋ ዳካር የሚገኙ ደጋፊዎቻቸውን ደስታቸውን ለመግለጽ መንገድ ላይ ወጥተዋል። ፕሬዚደንት ማኪሳል በእሁዱ ምርጫ እንደማይሳተፉ ታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የአሜሪካ ከፍተኛ የልዑካን ቡድን በኒጀር የሶስት ቀናት ቆይታ በማድረግ በዛች አገር በምርጫ ስልጣን ይዘው የነበሩትን ፕሬዚደንት መሐሙድ ባዙሙን ካስወገደው ሁንታ ጋር ግንኙነት በሚታደስበት ሁኔታ ላይ ተወያይተዋል ተብሏል። የአሜሪካው ልዑክ ጉብኝት ያደረገው ሁንታው ወደ ስልጣን ከወጣ በኋላ አገሪቱ ወደ ሩሲያ በማዝመም ላይ ባለችበት ወቅት ነው ተብሏል። የአሜሪካው ልዑክ ጠቅላይ ሚኒስትር አሊ ዘይንን ጨምሮ ከሌሎች የኒጀር ከፍተኛ ባለሥልጣናት ጋር መወያየቱን አንድ ዲፕሎማሲያዊ ምንጭ ተናግረዋል ሲል ኤኤፍፒ በዘገባው አመልክቷል። በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ኃላፊ ሞሊ ፊ የተመራው ቡድን በኒጀር ለሁለት ቀናት ለመቆየት እቅድ ይዞ የነበረ ቢሆንም ለተጨማሪ አንድ ቀን መቆየቱን የኒጀር መንግሥታዊ ምንጮች አስታውቀዋል። አሜሪካ በኒጀር በመቶ ሚሊዮን ዶላር በተገነባውና በበረሃማ አካባቢ በሚገኝ አንድ የድሮን ጣቢያ 1,000 የሚሆኑ ወታደሮች አሏት። መፈንቅለ መንግስቱን ተከትሎ የወታደሮቹ እንቅስቃሴ ተገድበዋል። የአሜሪካ መንግስትም ለኒጀር መንግስት ሲሰጥ የነበረውን እርዳታ አቋርጠዋል። ለሶስት ቀናት የሚደረገው የሩሲያ ፕሬዝደንታዊ ምርጫ ዛሬ አርብ ሲጀምር የፕሬዝደንት ቭላድሚር ፑቲን የሥልጣን ዘመን በስድስት ዓመታት እንደሚራዘም እርግጥ መሆኑ በመነገር ላይ ነው። ምርጫው የሚካሄደው ፕሬዝደንት ቭላድሚር ፑቲን ተቃዋሚዎቻቸውን ሁሉ ዝም ባሰኙበትና በአገሪቱ ገለልተኛ ሚዲያ እንዲሁም የመብት ተቆርቋሪ ቡድኖች እንዲሽመደመዱ አድርገው የፖለቲካ ስርዓቱን በቁጥጥር ስራቸው አድርገዋል በሚባልበት ወቅት ነው። በተጨማሪም ምርጫው የሚደረገው በዩክሬን የሚካሄደው ጦርነት ወደ ሶስተኛ ዓመት በገባበት ወቅት ነው። በጦርነቱ ሩሲያ ቀስ በቀስም ቢሆን በየውጊያው ግንባሩ የበላይነቱን በመያዝ ላይ ነች። ዩክሬን በበኩሏ ሩሲያ ውስጥ ድረስ የሚዘልቅ የድሮን ጥቃት በማድረግ ሞስኮ ከአደጋ የተጠበቀች አለመሆኗን አሳይታለች። በ11 የሰዓት ክልሎች በተከፈለችው ሩሲያ ከዛሬ አርብ እስከው ድረስ ድምፅ ሰጪዎች ወደ ምርጫ ጣቢያ ያምራሉ። ምርጫው ልብ አንጠልጣይ አይሆንም ተብሏል። ለአምስተኛ ጊዜ ለምርጫ የቀረቡት ፑቲን ተፎካካሪ የላቸውም። የፖለቲካ ባላንጣዎቻቸው ታስረዋል አሊያም ለስደት ተዳርገዋል። ዋናው ተቀናቃኛቸው አሌክሲ ናቫልኒ በእስር ላይ ሳሉ በቅርቡ ሕይወታቸው አልፏል። በምርጫ የሚሳተፉ ሶስት ሌሎች ተፎካካሪዎችም ብዙም የማይታወቁና የክሬምሊንን ፖሊሲ የሚከተሉ ናቸው ተብሏል። በመጨረሻም የፈጣን ምግብ አቀራቢው ማክዶናልድ ኮምፒውተር ስርዓት በመላው ዓለም ለሰዓታት በመቋረጡ ደንበኞች የተለመደውን ቁርስ ባለማግኘታቸው ቅሬታቸውን በማኅበራዊ ሚዲያ ገልጸዋል። የስልክ መተግበሪያውም ከአገልግሎት ውጪ እንደነበር ታውቋል። ኩባንያው የቴክኖሎጂ ችግር እንደገጠመው ዛሬ በማለዳ አስታውቋል። ለማስተካከል እየሞከረ እንደሆነም ገልጿል። ችግሩ የተፈጠረው በኮምፒውተር ስርዓቱ ላይ ጥቃት ስለተፈጸመ እንዳልሆነም መሠረቱን ቺካጎ ያደረገው የማክዶናልድ ኩባንያ አስታውቋል። በጃፓን የሚገኘው ማክዶናልድ በመላው አገሪቱ የሚገኙ በርካታ ምግብ ቤቶቹ ለጊዜው አገልግሎት እንደማይሰጡ አስታውቆ ነበር። አንዳንዶቹ የማክዶናልድ ምግብ ቤቶች አገልግሎት መልሰው መጀመራቸውም ታውቋል። በባንኮክ፣ ሚላን እና ለንደን ደንበኞች ምግባቸውን ማዘዝ መጀመራቸውም ተነግረዋል። ክቡራትና ክቡራን፣ ለምሽቱ የያዝነው ዜና በዚሁ ተፈጽመዋል። ለቀሪ ዝግጅቶች ወደ ሊሊ ይመራቸዋሉ።
እንግዱን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ መጋቢት 6 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን በድጋሚ ለማስታወስ ከዋናው በቴሌቪዥን በሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። ጠቅላይ ሚኒስትር አብይ አህመድ ከጦርነቱ በኋላ ለመጀመሪያ ጊዜ ከትግራይ ክልል የህብረተሰብ ተወካዮች ጋር ዛሬ አርብ በአዲስ አበባ ተወያይተዋል። በክልሉ ሰላምና ልማትን ለማስገኘት ያለን ቁርጠኝነት ሁልጊዜም የጸና ነው ሲሉ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው አስፍረዋል። የአሜሪካ ድምጽ ያነጋገራቸው አንዳንድ የውይይቱ ተሳታፊዎች በበኩላቸው ውይይቱ በሰከነ መንፈስ የተካሄደ ነበር ሲሉ ተናግረዋል። ሙልጌታ ጽባ ተከታዩን ዘገባ ልኳል።
ጠቅላይ ሚኒስትር አብይ አህመድ ከትግራይ ክልል ሁሉም ዞኖችና ከተፈናቃዮች ከተውጣጡ የህብረተሰብ ተወካዮች ጋር ዛሬ አርብ መጋቢት 6 ቀን 2016 ዓ.ም በጽህፈት ቤታቸው የመሰብሰቢያ አዳራሽ ተወያይቷል። ከሰሜን ኢትዮጵያው ጦርነት በኋላ ጠቅላይ ሚኒስትሩ ከትግራይ ክልል የህብረተሰብ ተወካዮች ጋር ሲወያዩ የዛሬው ለመጀመሪያ ጊዜ ነው። በቁጥር 200 ከሚደርሱ የትግራይ ክልል የህብረተሰብ ተወካዮች ጋር በጠቃሚ ጉዳዮች ላይ ውይይት ማድረጋቸው በማህበራዊ ትስስር ገጻቸው ያስታወቁት ጠቅላይ ሚኒስትር አብይ አህመድ ለክልሉ ሰላምንና ልማትን ለማስገኘት ቁርጠኛ ነን ብለዋል። ውይይቱም የጋራ ዓላማችን ያሉት ሰላምና ልማት ለማሳካት ተጨማሪ አቅም እንደሚፈጥር ገልጸዋል። ከተሳታፊዎቹ አንዱ የሆነው ጸጋው ታደሰ በረጋ መንፈስ የተካሄደ ውይይት ነው ብሏል። ለጠቅላይ ሚኒስትሩ ከቀረቡላቸው ጥያቄዎች ውስጥ ተፈናቃዮች ወደ ቀያቸው፣ የክልሉ አስተዳደር ወሰንም ከጦርነቱ በፊት ወደ ነበረበት የመመለስ ጉዳዮች ዋናዎቹ እንደነበሩ ገልጸዋል።
ትግራይ ግዛታዊ አንድነት በፕሪቶሪያ ውል መሰረት እና በህገ መንግስቱ መሰረት መፈታት አለመቻሉ እና እስካሁን ችግሩ እየተባባሰ እንደሆነ ተፈናቃዮች ወደ ቤታቸው አለመመለሳቸው እና ለከፍተኛ ችግር መዳረጋቸው፣ በተጨማሪ የአማራ ኃይሎችና የኤርትራ መንግስት ህዝባችንን የተለያዩ ችግሮች እያጋለጡ ይገኛሉ። ይህ እንደ ኢትዮጵያ መንግስት እንዴት ነው የሚያዩት? ለምንድን ነው መፍትሄ የማያገኘው የሚል ጥያቄም ተነስቷል።
በተጨማሪም ተሳታፊዎች የክልሉን የትምህርትና የጤና ተቋማት ውድመት በአጽንኦት ማንሳታቸው፣ የድህረ ጦርነት መልሶ ግንባታ ስራዎች በአስቸኳይ እንዲጀመሩ መጠየቃቸው ጸጋው ታደሰ ተናግሯል።
ትምህርት ቤቶች ህንጻቸው ፈርሶ የጤና ተቋማት እንዲሁ እንደ ተቋም የሉም በሚባል ደረጃ ነው ያሉት። ህንጻቸውም ፈራርሷል። በውስጣቸውም ምንም የመድኃኒትና ሌሎች የጤና አገልግሎት እየሰጡ አይደሉም። ህጻናት 3-4 ዓመት ሙሉ ከትምህርት በጣም ርቀዋል። ይሄ ደግሞ ያልተማረ ትውልድ እንዲፈጠር እየተደረገ ነው። ለምንድን ነው ትኩረት የማያገኙ የሚል ጥያቄ ተነስቷል። ህዝቡ በረሃብ አለንጋ እየተሰቃየ ነው ያለው። ለምንድን ነው አስፈላጊው እገዛ የማይደረገው? በኢትዮጵያ መከላከያ ሰራዊት የነበሩ ተጋሩ እና ስለታሰሩ ጉዳይም የተፈረደባቸው በምህረት እንዲለቀቁ፣ ያልተፈረደባቸው ደግሞ የክስ መዝገባቸው እንዲዘጋ ለእርቅና ሰላም ለድርድር ሲባል።
ከተሳታፊዎች ለተነሱ ጥያቄዎች ከጠቅላይ ሚኒስትሩ የተሰጠው ምላሽም ተከታይ መሆኑ ጸጋው ገልጿል።
ከፕሪቶሪያ ስምምነት ጋር በተያያዘ በአብዛኛው ተግባራዊ እየተደረገ እንደሚገኝ፣ ተፈናቃዮች ወደ ቀያቸው የሚመለሱበት ሁኔታም የትግራይና የአማራ ክልል ፕሬዚዳንቶች የተካተቱበት ኮሚቴ ተቋቁሞ ስራ መጀመሩን ገልጸዋል። በዚህም ክረምት ከመግባቱ በፊት ሁሉም ተፈናቃዮች ወደ ቦታቸው እንደሚመለሱ ቃል ገብተዋል። በኤርትራ ሰራዊት የተያዙ ቦታዎችን ጥናት ላይ የተመሰረተ የአልጀርስ ስምምነትን ያማከለ እንዲሁም ሌሎች ውይይቶችን በማካሄድ መፍትሄ እንደሚሰጥበት ገልጸዋል። ከባንክ አሰራር ጋር የነበሩ ችግሮችም መፈታታቸውን ገልጸዋል።
የትግራይ ክልል መምህራን ማህበር ምክትል ፕሬዚደንትና የውይይቱ ተሳታፊ መምህር ንግስት ይጋረድም ስለ ውይይቱ ተከታዩን ብለዋል።
የትግራይ ህዝብ አሁን ያለበት ሁኔታ ይታወቃል። ግን ውስጡ በውስጡ ይዞ ስሜቱን ተቆጣጥሮ በተረጋጋ መንፈስ ጥያቄዎቹና አስተያየቶቹ በማቅረብ የዋለው ዛሬ ቀን ሰራተኛ ደሞዝ 17 ወር ማለት ነው። ይሄ በተደጋጋሚ የተጠየቀ ጥያቄ ነው። አሁንም በተደጋጋሚ ሀሳብ የሰጡ አካላት ሁላችንም የአስተማሪውም ይሁን የመንግስት ሰራተኛውም ይሁን የጡረታውም ተገቢ አይደለም፣ የፈለገ ጦርነት ቢሆን ደሞዝ መከልከል በየትም ዓለም ታይቶ ስለማይታወቅ ይሄ ስህተት ነው። በምን መልኩ ነው የሚከለከለው? ስለዚህ አሁን መስጠት ማስቀመጥ ከእርስዎ እንጠብቃለን። ይሄ ካልሆነ ግን ባለውለታ የሆነው ጡረታና በስራ ላይ ያለው መንግስት ሰራተኛ በሙያው ላይ የሚያሳድረው አሉታዊ ተጽዕኖ በጣም ከፍተኛ ስለሆነ ይሄን በትኩረት አይተው መፍትሄ ማስቀመጥ አለበት የሚል ይህም አንድ ጥያቄ ቀርቧል። ተጠየቀው ጥያቄ በሂደት ምላሽ እንደሚያገኝና አሁን ባጭር እንደገና የጡረታ በጀት ወዲያው ማለት ነው በተወሰኑ ደቂቃ በጀቱን አስቀምጠው የጡረታ ሰጥቼዋለሁ ብለውናል እዛው እያለን ማለት ነው።
በአማርኛና በትግርኛ ቋንቋዎች በተካሄደው በዚሁ ውይይት ላይ የመከላከያ ሚኒስትሩ አብርሃም በላይና የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳም ተሳትፏል። ውይይቱ ለመዘገብ ከትግራይ ክልል የሄዱ ብዙሃን መገናኛ ወደ አዳራሹ ካሜራ ይዘው ለመግባት እንዳልተፈቀደላቸው ተሳታፊዎቹ ነግረውናል። ውይይቱ አስመልክቶ ከመንግስት ኮሚኒኬሽን አገልግሎት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በአዲስ አበባ ከተማ ከጠቅላይ ሚኒስትሩ ጋር ውይይት ያካሄዱ የትግራይ ክልል ተወካዮች ከውይይቱ በፊት በከተማዋ የሚገኙ ፓርኮች፣ የአድዋ መታሰቢያ ሙዚየም እና ሌሎች ቦታዎች ጎብኝተዋል። ዛሬ አርብ ከቀትር በፊት ውይይታቸው ጨርሰውም ከቀትር በኋላ ወደ ክልላቸው ተመልሰዋል። በውይይቱ ላይ የተነሱ ጉዳዮችና የተሰጡ ምላሾች በቀጣይ ዘገባ እናቀርባለን። ለአሜሪካ ድምፅ ሙልጌታ አጽብሃም እመቀለም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔ መጽሔቱ ይቀጥላል። ለህዳሴ ግድብ አካባቢ የደን ምንጣሮ ከጋርዱላና አሌ ዞኖች የመለመላቸውና ለስራው በጉዞ ላይ እያሉ በምስራቅ ጎጃም ዞን በፋኖ ታጣቂዎች የተያዙ የቀን ሰራተኞችን ለማስለቀቅ ጥረት እየተደረገ እንደሆነ ቀጣሪ ኩባንያው አስታወቀ። የቀጣሪ ኩባንያው ኒኮትካ ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር ፕሮጀክት ስራ አስኪያጅ አቶ ሙልጌታ አለነ በታጣቂ ኃይሉ ተይዘው የተወሰዱት የቀን ሰራተኞች ቁጥር 272 እንደሆነ ለአሜሪካ ድምጽ ገልጸዋል። በተያያዘ የታገቱት ሰራተኞች ወታደራዊ ስልጠና እንዲወስዱና በውጊያ እንዲሳተፉ እየተገደዱና የግድያ ዛቻም እየደረሰባቸው እንደሆነ መስማታቸውን ቤተሰቦች ለአሜሪካ ድምጽ ገልጸዋል። ባለፈው የካቲት 18 ቀን 2016 ዓ.ም በመንግስትና ህጋዊ ውቅና ባለው ተቋም ለስራ ተመልምለው ሲጓዙ ለታገቱ ወጣቶች ጉዳይ ከደቡብ ኢትዮጵያ ክልልም ሆነ የፌዴራል መንግስቱ ተገቢ ትኩረት መንፈጋቸውን የጠቀሱት ቤተሰቦቻቸው የሰብአዊ መብት ተሟጋቾችም ተቋማት ዝምታ መምረጣቸው እንዳሳዘናቸው ገልጸዋል። ወጣቶቹን መያዙን ያመነው ፋኖ በበኩሉ ወጣቶቹ የመከላከያ ሰራዊትና የሚሊሻ አባላት ናቸው ብሏል። በተመሳሳይ 38 የአሌ ዞን ሰዎች መታገታቸውን የዞኑ አስተዳደር አስታውቋል። በጉዳዩ ላይ የደቡብ ኢትዮጵያ ክልል ሰራተኞችና ማህበራዊ ጉዳይ ቢሮን እንዲሁም የኢትዮጵያ ሰብአዊ መብት ኮሚሽንን አስተያየት ለማካተት ያደረግነው ጥረት ኃላፊዎቹ ስልካቸውን ስለማያነሱ አልተሳካም። አድማጮችና ተመልካቾቻችን በዚህ ዙሪያ ሰፋ ያለ ዘገባ እያሰናዳን ነው። ዘገባው በምሽቱ ከደረሰን እናቀርባለን፣ አሊያም በነገው ምሽት የአብይ ርዕሳችን ይዘን እንመለሳለን። ወደ ተከታዩ ዘገባ ስናልፍ ሁለት የቀድሞ ከፍተኛ የመንግስት ኃላፊዎች ክስ ተቋርጦ ከእስር ተለቀቁ። የፍትህ ሚኒስቴር ክስ በማቋረጡ የተፈቱት የኢትዮጵያ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ወይም ሜቴክ የቀድሞ ዋና ዳይሬክተር ሜጀር ጀነራል ክንፈ ዳኘውና የቀድሞ የሶማሌ ክልል ፕሬዚዳንት አብዲ መሐመድ ኡመር ናቸው። ከአምስት ዓመት በላይ በእስር የቆዩት ሁለቱ የቀድሞ የመንግስት የስራ ኃላፊዎች ተፈተው ከቤተሰቦቻቸው ጋር መገናኘታቸውን ጠበቆቻቸው ለአሜሪካ ድምጽ ገልጸዋል። ጠበቆቻቸውን ያነጋገረው አስማማው አየነው ተከታዩን ዘገባ ልኳል።
ህዳር 3 2011 ዓ.ም ተመረጥ በከባድ የሙስና ወንጀል ተጠርጥረው ታስረው የቆዩት የኢትዮጵያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የቀድሞ ዋና ዳይሬክተር ሜጀር ጀነራል ክንፈ ዳኘው ከስር መለቀቃቸውን ከጠበቆቻቸው አንዱ አቶ ሀብቶም ከሰተ ለአሜሪካ ድምጽ ተናግረዋል።
ዛሬ 10 ሰዓት ላይ ከስር ቃሊት ስር ለተፈተው ቤተሰቦቻቸው ጋር ገብቷል።
እንዴት ተፈቱ?
እንግዲህ ትናንትና መንግስት በምህረት ፋቸውና ሌሎች ሰዎችን ጨምሮ እንደሚለቅ ገልጾ ነበር። በዛ መሰረት ሚኒስቴር ለዘላቂ ጥቅም ሲባል ፋቸው ላይ አቅርቤ የነበረውን ክስ አንስቻለሁ ብሎ ደብዳቤ ለፍርድ ቤት ጽፎ ፍርድ ቤትም በዛ አግባብ በሂደት ላይ የነበሩ አምስቱን መዝገቦቻቸው እንዲቋረጥና ከእስር እንዲፈቱ ትእዛዝ ሰጥቶ በዚህ መንገድ ነው የተፈቱ።
መጨረሻ ላይ ጉዳዩ በምን ላይ ነበር የነበረው?
ዛሬ 3 ዓመት አካባቢ በአንድ ክስ ነጻ ተብለው ነበር። የዛሬ 3-4 ገደማ ደግሞ በአንድ ክስ ጥፋተኛ ተብለው 3 ዓመት ከ7 ወር ተፈርዶባቸው ነበር። ሌሎቹ 5 መዝገቦች በውስጣቸው ወደ 9-10 ክስ ያላቸው ግን የተከሳሽ ምስክሮች ለመስማት፣ የሰነድ ማስረጃዎች ለመቅረብ፣ መቅረብን ለመጠባበስ እየተባሉ በሂደት ላይ የነበሩ ናቸው። አሁን የተቋረጡትም በሂደት ላይ የነበሩ ናቸው። ቀደም ብሎ እልባት ያገኘውን መዝገብ በይግባኝ ነው ያለው። እኛ ይግባኝ ብለንበት እነዚህ ደረጃ ላይ የነበሩ ጉዳዮች ናቸው። ወደ መጠቃለሉ ደረጃ ላይ የነበረ ሰዓት ላይ ነው።
አቶ ሀብቶም በጣም እናመሰግናለን በዚህ ጉዳይ ለሰጡን ማብራሪያ።
እኔም ለሰጣችሁ ሄዱን አመሰግናለሁ።
በተያያዘም አብዲሌ በሚል ቅጽል ስማቸው የሚታወቁት የቀድሞ የሶማሌ ክልል ፕሬዚዳንት አብዲ መሐመድ ዑመር ክስ ተቋርጦ ከእስር መለቀቃቸውን ጠበቃቸው አቶ እስክንድር ገዛኝ ለአሜሪካ ድምፅ ተናግረዋል።
በትላንትናው ዕለት በእስር ይገኝበት ከነበረው ከአዲስ አበባ ማረሚያ ቤት ከቃሊቲ ማረሚያ ወደ ቤተሰቦቻቸው ተቀላቅለዋል። ከእስር ተፈተዋል። የተፈቱት ፍትህ ሚኒስቴር በፌዴራል ጠቅላይ አቃቢ ሕግ አቋቋሚዎች መሰረት ከተሰጠው አንዱ ስልጣን የክስ ለህዝብ ጥቅም ሲባል ክስ ማቋረጥ ነው። በዚሁ ስልጣኑ መሰረት ክሱን ያቋረጠ መሆኑን ለፍርድ ቤት ገልጾ በፍርድ ቤት ትዕዛዝ መሰረት ነው ከእስር እንዲፈቱ የቻሉት ማለት ነው።
ከመፈታታቸው በፊት የነበረው የክርክር ሂደቱ
ምናልባት ጥር 21 ቀን 2011 ዓ.ም ጀምሮ ነው ክስ ቀርቦባቸው የነበረው። ከ5 ዓመታት በላይ በፍርድ ቤት ክርክር ሲደረግ ነው የነበረው። የክርክሩ ሂደት ኦልሞስት ወደ መቋጫው ላይ ደርሶ ነበረ። የመከላከያ ማስረጃ እንዲያቀርቡ ታዘው መከላከያ ማስረጃዎቻችንን አቅርበን አስደምተን ጨርሰን ነበር። እኛና በዚህ መዝገብ ሌሎች የተከሰሱ ከማረሚያ ቤት የሚቀርቡ ሰዎችን ጨምሮ ማለት ነው። ፍርድ ቤቱም መጋቢት 9 ለመጪው ሰኞ የክርክር ማቆሚያ ንግግራችንን በጽሁፍ እንድናቀርብ ትእዛዝ ሰጥቶ በነበረ ሰዓት የክስ መቋረጥ ውሳኔ የተሰጠው።
በጣም አመሰግናለሁኝ ለሰጡን ሀሳብ። መልካም
ቀን። እኔም አመሰግናለሁ። መልካም ቀን።
ተከታዩ ዘገባ ደግሞ ወደ ኦሮሚያ ክልል ይወስደናል። ካለፉት ሳምንታት አንስቶ በምዕራብ ጉጂ ዞን ገላና ወረዳ በርካታ አካባቢዎች በኦሮሞ ነጻነት ሰራዊትና በመንግስት የጸጥታ ኃይሎች መካከል እንደቀጠለ በተገለጸው ውጊያ በአካባቢው የጤናና ትምህርት ተቋማት መቋረጣቸው ተነግሯል። የገላና ወረዳ ጤና ቢሮ ኃላፊ ከወረዳው ከተማ ውጭ ያሉ የጤና ተቋማት የተሟላ አገልግሎት እየሰጡ እንዳልሆነና በርካታ የጤና ኬላዎች ኦነግ ሸኔ ባሉት አካል እንደተቃጠሉ ተገልጸዋል። የገላና ወረዳ ጸጥታና ደህንነት ጽህፈት ቤት ወረዳውን ከደቡብ ኢትዮጵያ ክልል አማሮ ዞን የሚያገናኘው የ5 ኪሎ ሜትር መንገድ ታጣቂዎች በህዝብ ላይ ጥቃት እንዳያደርሱ በሚል ለተሽከርካሪ ዝግ መደረጉን አስታውቀዋል። ገልሞ ዳዊት ተጨማሪ አለው።
በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል ካለፉት 2 ሳምንት አንስቶ እንደቀጠለ የተገለጸውን ግጭት ተከትለው በወረዳው የህዝብ አገልግሎት መቋረጡን በደህንነት ስጋት ስማቸው ይፋ እንዳይገለጽ የጠየቁ የወረዳው ነዋሪ ለአሜሪካ ድምጽ ተናግረዋል።
ቡፈታሌ ፈያ ሸኒ ቀበትሩ ያናን ገላና ቡፈታሌ ፈያ ሸኒ ከነከሰ ቡፈተ ፈያ ተኮቸ ከተወረ ጀደሙ ከውርቱ አን አረጅሩ ሰን መለየቻ
በጸጥታ ስጋቱ ምክንያት ስማቸው እንዳይጠቀስ የጠየቁ ሌላ የገላና ወረዳ ነዋሪም በተለይ ከ2 ሳምንት ወዲህ ያለውን ሁኔታ እንዲህ ይገልጹታል። የገላና ወረዳ የጸጥታና ደህንነት ቢሮ ኃላፊ አቶ እያሱ ጂዮ በሳምንቱ ውስጥ ኦነግ ሸኔ ባሉት ታጣቂና በመንግስት ኃይሎች መካከል በመጣሪ ቀበሌ የተኩስ ልውውጥ መካሄዱንም ገልጸዋል።
ባኢናን ገማ ወራ ሂዳቴ ሶቾውን ነሞታ ከዱኤ ነሞታ አርኪ ተርካፊ ነክፎታሜ ኤሩ ማተብራንጅሩ ጅራ
በገላና ወረዳ መጣሊ በመባለው ቀበሌ ታጣቂዎች ህዝቡን ተቀላቅለው ሰርጎ ገብተዋል በሚል ምክንያት ወረዳውን ከደቡብ ኢትዮጵያ ክልል ያማሮ ዞን ጋራ የሚያገናኘው የ5 ኪሎ ሜትር መንገድ ለህዝብ መጓጓዣ ተሽከርካሪዎች ዝግ መደረጉንም አቶ ያሱ ተናግረዋል።
ዳንጋ አማሮን አንጋ ሜጣሪ ኪሎ ሜትር ሸኒዋ እንጫል ግዱ ካናት ሶቺን ካኔ ወልቀባቱ ጅራ
የመጣሪ ቀበሌ አካባቢ መንገድ ለአማሮ ዞን ነዋሪዎች ዋና የንግድ መተላለፊያ እንደሆነ የተናገሩት አቶ ያሱ አውራ ጎዳናው ዳግም ለአግልግሎት ክፍት እንዲሆን የጸጥታ ኃይሉ እየሰራ ነው ብለዋል። በወረዳው ላለፉት 2 ወራት የመማር ማስተማር ሂደቱ በጸጥታ ችግር ምክንያት እንደተቋረጠ በነዋሪዎች የተነሳውን አስመልክቶ የወረዳው ትምህርት ቢሮ በጸጥታ ችግር አግልግሎት ያቆመ ትምህርት ቤት በወረዳው የለም ሲል ምላሽ ሰጥቷል። የገላና ወረዳ ጤና ጽፈት ቤት ኃላፊ አቶ ከበደ ታደሰ ግን የጸጥታ ችግሩ የወረዳውን የጤና አገልግሎቶች አሰጣጥ ማስተጓጎሉን አመልክተዋል።
ካታ በርባዳም የሚማመተ ፈያለ ፈቀብሲ ሱሪ ለኮ ጉዳን ቁናማ ጅራ
የወረዳው ጤና ጽፈት ቤት ኃላፊ አያይዘውም ከአንድ ወር በፊት በጤና ጽፈት ቤቱ የርሳቸው ምክትል የነበሩ አቶ ገነነ ተሰማ ኦነግ ሸኔ ባሉት ታጣቂ ቡድን መገደላቸውን አስታውቀዋል። ባለፈው ሳምንት ደግሞ ይሄዋይል በቦሬና በመጣሪ ቀበሌዎች የጤና ተቋማትን ማቃጠሉን አውስተው ማይክሮስኮፕንና መድኃኒትን ጨምሮ በርካታ ንብረቶችን ዘርፈዋል ብለዋል።
ቡፋታ ሻንቃም ሉኬሳኔ አፍቅ ጨጨቤ ጅራ ኬላ ፋያ ቁደሰጋል ኬሳን
ኮሌራና ሌሎች ተላላፊ በሽታዎች በወረዳው መከሰት ጀምረዋል ያሉት የወረዳው ጤና ጽህፈት ቤት ኃላፊ አቶ ከበደ ታደሰ የትራዶ ድርጅቶች ድጋፍ እንደሰጡና ወረዳው ጤና ጽህፈት ቤት ኃላፊ አቶ ከበደ ታደሰ ግን የጸጥታ ችግሩ የወረዳውን የጤና አገልግሎቶች አሰጣጥ ማስተጓጎሉን አመልክተዋል።
ካታ በርባዳ ማኔ መመተ ፈያለ ፈቀብሱ
የጤና መርሃ ግብሩን በተፈለገ ሁኔታ እንዳናከናውን ከፍተኛ ስጋት ገብቶናል። በዚህ የተነሳ የእናቶችና የህፃናት ሞት ያጋጠመ ነው። ካሉን 19 ቀበሌዎች መካከል በ9ኙ ሙሉ በሙሉ የጤና አገልግሎቶችን መስጠት አልቻልንም። ስለዚህ ነዋሪዎቻችን የጤና አገልግሎት ለማግኘት እክል ገጥሟቸዋል።
የወረዳው ጤና ጽህፈት ቤት ኃላፊ አያይዘውም ከአንድ ወር በፊት በጤና ጽህፈት ቤቱ የርሳቸው ምክትል የነበሩ አቶ ገነነ ተሰማ ኦነግ ሸኔ ባሉት ታጣቂ ቡድን መገደላቸውን አስታውቀዋል። ባለፈው ሳምንት ደግሞ ይሄዋይል በቦሬና በመጣሪ ቀበሌዎች የጤና ተቋማትን ማቃጠሉን አውስተው ማይክሮስኮፕንና መድኃኒትን ጨምሮ በርካታ ንብረቶችን ዘርፈዋል ብለዋል።
ቡፋታ ሻንቃም ሉኬሳኔ አፍቅ ጨጨቤ ጅራ
በወረዳችን ካሉን 5 የጤና ጣቢያዎች 4ቱም ከ19 የጤና ኬላዎችም 11ዱ ተሰባብረዋል፣ 2ቱ ደግሞ ተቃጥለዋል። አሁን ሙሉ አገልግሎት እየሰጠ ያለው በወረዳው ከተማ የሚገኘው የቶሬ የጤና ጣቢያ ብቻ ነው። ሌሎች 2ቱ በጸጥታ ስጋት ቀንቀን ብቻ ነው ለነዋሪው አገልግሎት የሚሰጡት።
ኮሌራና ሌሎች ተላላፊ በሽታዎች በወረዳው መከሰት ጀምረዋል ያሉት የወረዳው ጤና ጽህፈት ቤት ኃላፊ አቶ ከበደ ታደሰ የትራዶ ድርጅቶች ድጋፍ እንዲሰጡና ሰላምም እንዲወርድ ጥሪ አቅርበዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
ወደ አማራ ክልል ስናልፍ ደግሞ ከአዲስ አበባ በደብረ ብርሃን መንገድ በኩል ወደ ደሴ የሚያደርሰው የየብስ ትራንስፖርት መቋረጡ ለከፋ ማህበራዊና ኢኮኖሚያዊ ተጽዕኖ ዳርጎናል ሲሉ ለአሜሪካ ድምጽ አስተያየታቸውን የሰጡ የኦሮሞ ብሔረሰብ አስተዳደርና የሰሜን ሸዋ ዞኖች ነዋሪዎች አስታወቁ። አስተያየት ሰጪዎቹ ሕክምና ለማግኘት ተቸግረናል፣ የሸቀጥ ዋጋ ከእጥፍ በላይ ጨምሯል፣ አርሶ አደሩ ያመረተውን ምርት ወደ ገበያ ማቅረብ አልቻሉም ሲሉም ቅሬታቸውን አሰምተዋል። በኦሮሞ ብሔረሰብ አስተዳደር ዞን በሰንበቴ ከተማ አካባቢ ሕክምና መውሰድ የነበረባቸው 5 እናቶች መንገዱ ስለተዘጋ በወሊድ ምክንያት እንደሞቱ የከተማው ጤና ጣቢያ አመልክቷል። በተመሳሳይ በሰሜን ሸዋ ዞን ካጣዬ ከተማ አካባቢ ለተሻለ ሕክምና በሌላ መንገድ በመወሰድ ላይ የነበረ አንድ ሕፃን ወደ ሕክምና ተቋም ሳይደርስ ሕይወቱ እንዳለፈ አንድ የጤና ባለሙያ ጠቁመዋል። ጉዳዩን የተከታተለው መስፍን አራጌ ዝርዝር አለው።
በአማራ ክልል ከወጣው የአስቸኳይ ጊዜ አዋጅ ጋር በተያያዘ የተቋቋመው የሰሜን ሸዋ ዞን ኮማንድ ፖስት ጽንፈኛ እያለ በሚጠራቸው የፋኖ ታጣቂዎች ላይ እርምጃ ለመውሰድ እንዲያስችለውና በሂደቱም ንጹሐን እንዳይጎዱ በሚል ከአዲስ አበባ በደብረ ብርሃን በኩል ወደ ደሴ የየብስ ትራንስፖርት እንቅስቃሴን ካገደ ዛሬ 20 ቀናት ተቆጥረዋል። በአንጻሩ የመንገዱ መዘጋት በማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ አሉታዊ ጫና እንደፈጠረ ከሰሜን ሸዋና ከኦሮሞ ብሔረሰብ አስተዳደር ዞኖች የሚሰነዘሩት አስተያየቶች ያመለክታሉ። በኦሮሞ ብሔረሰብ አስተዳደር ዞን ጅሌ ጥሙጋ ወረዳ ወረዳ የሰንበት የጤና አጠባበቅ ጣቢያ ኃላፊ ከማል መሐመድ የመንገዱ መዘጋት በተለይ በእናቶችና ህጻናት ጤና አገልግሎት አሰጣጥ ላይ ያሳደረው ተጽዕኖ የከፋ ነው ይላሉ።
አምቡላንሶች ምንም ስለማይችሉ ወደ 5 እናቶች ሞተውብና በትራንስፖርቴሽን ሲስተም ማለት ነው። እናቶች ምንም ስለማይችሉ ጤና ተቋሙ ያው የሄድ ሴንተር እንደመሆኑ መጠን ያው መስራት ያለበት ፕሪቪስ ሲስ ያለባቸው እናቶችን ያው መስራት አልቻልንም።
በተመሳሳይ በሰሜን ሸዋ ዞን ባጣየ ከተማና አካባቢው ከእናቶችና ህጻናት ጤና ጋር በተያያዘ የከፋ ችግር መኖሩን የአካባቢው ነዋሪዎች ለአሜሪካ ድምጽ ጠቁመዋል። ባጣየ ከተማ የሚኖሩና ስማቸው በይፋ እንዳይገለጽ የጠየቁ አንድ የመንግስት የጤና ባለሙያም ይህንኑ የአገልግሎት ክፍተት አረጋግጠው ችግሩ በአፋጣኝ መፍትሄ እንዲያገኝ ጠይቀዋል።
አሁን በዚህ በቅርብ 2-3 ቀን ውስጥ አንድ ልጅ የታመመ ህጻን ልጅ ነበርና በአጋጣሚ ወደ ደብረ ብርሃን ሪፈር ተደርጎ ያው መንገድ ላይ ነው ህይወቱ ያለፈው። ይህ ችግር ያመጣው ምንድነው? በቅርብ በዚህ አሁን ለምሳሌ በዚህ በታች በአስፋልት መንገድ ወደዚያ ሪፈር ቢባል በሰዓቱ ይደርስና ህይወቱ ሊታደግ የሚቻልበት ሁኔታ ነበረ። ግን በላውን በመሀል ሜዳ አድርጎ እንደገና ወደ ደብረ ብርሃን ሌላ ጉዞ ነው ያለውና ወደዚያ በሚሄድበት ጊዜ ወደ ባሽ አካባቢ ሲደርስ ነው የህፃኑ ህይወት ሊያልፍ የቻለው። ሌሎች እናቶችም እንደዚሁ በወቅቱ አገልግሎትን ከማግኘት አንጻር እጅግ በጣም ሰፊ የሆነ የጤና መቃወስ ችግር ነው ያጋጠመን። ለምሳሌ በቅርብ ወደዚህ መምጣት የሚችል ደም ነበረ። ሌሎችም የሚመጡ ግብአቶችን ራሷ ምትል ለማህበረሰቡ አገልግሎት ለመስጠት ውስብስብ ችግር ውስጥ ነው ያለ ነው።
በኦሮሞ ብሔረሰብ አስተዳደር ዞን ጀዋሃ አካባቢ የሚኖሩት አህመድ አብዱ የተባሉ አስተያየት ሰጭም በመንገዱ መዘጋት ወደ ህክምና ጣቢያዎች መጓዝ አልቻልንም፣ በዚህ ምክንያት ቅጠላቅጠልን እንደ መድኃኒት ለመጠቀም ተገደናል ብለዋል።
ከዚህ በፊት ለህጻናት የሚሰጡ ሽሮፖች 150 እና እንደዚህ 100 ብር ምናምን ነበሩ። አሁን እስከ 300 ብር ገብተዋል። ፓራስታሞል ምናምን እነሱ ራሱ ከሁለት ብር ወይም ከአስር ብር ተነስተው 50 ብር ፓራስታሞሎች ማለት ነው። እንደ ፋርማሲ እና የግል ክሊኒኮች ላይ ማለት ነው። በቃ ለወባ ምርመራዎች ለምናምን እስከ 3000 ብር እየከፈሉ ወባ ይታከማሉ። ግን አሁንም የወባው መድኃኒት ጠፋ። ድሮ ወባ ያድናል የሚባል ሬት የሚባል እንደዛ አይነት ነገሮችን ምናምን እየተጠቀመ ነው ያለው ሰው ማለት ነው።
የሰንበት የከተማ ጤና ጣቢያ ኃላፊውም ችግሩ ዘርፈ ብዙ ነው ይላሉ።
ብዙ መድኃኒቶችን ደግሞ በዙ አጋጣሚ ማምጣት ስለማንችል ለምሳሌ ብለድ ስትሪፕ ቴስት አለ። እነሱ አሁን ደም የሚለካባቸው ምናምን እነሱ አሁን ብዙ ጊዜ ያው በትራንስፖርቴሽን ሲስተም አሁን እሱን በማጠፋችን ምክንያት ያው በጣም ትልቅ ተጽዕኖ እያሳደረብን ነው። ስኳር በሽታ ይሄ በመርፌ መልክ የሚሰጠው ኢንሱሊን የሚባለው አሁን እሱ እንዳጋጣሚ ሆኖ እኛ ጋር ትንሽ በቀደም ብሎ እሱ ጋር እኛ ጋር ስላለ ነው። አሁን እሱ ካለቅ እነሱ ኢሚዲየትሊ አንድ ቀን ወይም ሁለት ቀን ታቋረጡ የመሞት አቅማቸው በጣም ከፍተኛ ነው። አሁን ያንም ራሱ ሳይኮሎጂካሊ አሁን በጣም እየተጎዱ ነው። የራሳቸውን የደም መጠን ወይም የስኳር መጠን አሁን ባለማወቃቸው ተጽዕኖ እየፈጠረ ነው።
መንገዱ መቼ ሊከፈት ይችላል በሚለው ጥያቄ ዙሪያ ወደ ክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ ስልክ ደውለን ስልካቸው ሊነሳልን አልቻለም። ሆኖም ቢሮው በማህበራዊ ትስስር ገጹ ዛሬ ባወጣው መረጃ የአስተዳደር ጉዳዮች ዘርፍ ተቋማት ክልሉ ላለፉት 7 ወራት የቆየበትን ውስብስብ ቀውስ ተከትሎ የእቅድ አፈጻጸም ግምገማ እያደረገ መሆኑን አስነብቧል። በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ጉዳዮች አስተባባሪና የሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰውን ዋቢ ያደረገው ዘገባው በክልሉ የተፈጠረው ቀውስ የአስተዳደር ጉዳዮች ዘርፉ የተጣለበት ኃላፊነት በአግባቡ ባለመወጣቱ የመጣ ነው ማለታቸውን አክሎ ጠቅሷል። የመንገዱ መዘጋት ከጤና አጠባበቅ ችግሩ ባሻገር የኑሮ ውድነትን አባብሶታል የሚሉት ደግሞ በሰሜን ሸዋ ዞን አጣየ ከተማ በጥራጥሬ ንግድ የተሰማሩት ስዩም ዘነበ ናቸው። አስተያየት ሰጪው የአጣየ ከተማ ባለፉት 5 ዓመታት ከ10 ለማያንስ ጊዜ መቃጠል አደጋ ማስተናገዷን አውስተዋል። በዚህም የተነሳ መሰረተ ልማቷና የንግድ እንቅስቃሴዋ የተዳከሙባት ከተማ እንደሆነች ገልጸው አሁን የመንገዱ መዘጋት ሲጨመር ደግሞ የከተማዋን ማህበረሰብ ለድህነትና ላለመረጋጋት እንደዳረገው አስረድተዋል።
አሩዝ የለም፣ መኮረኒ የለም፣ ስኳር የለም። የገንዘብ እጥረት ሁሉ ተፈጥሯል። ባንክ የገንዘብ እጥረት የተከሰተበት እጥረት ሲፈጠርበት ከፌዴራል ገንዘቡ በመኪናም ቢሆን ታጅቦ መጥቶ ገቢ ይደረጋል። ያ ትራንስፖርት በመዘጋቱ የገንዘብ እጥረቱ ተፈጥሯል። ይህም ብቻ አይደለም፣ ባንኮችም ያላቸውን ገንዘብ እንኳን እንዳያሰራጩ የመንገዱ መዘጋት ምክንያት፣ የግጭቱ ምክንያት ተጽዕኖ አሳድሯል።
ዘንድሮ በአንድ ቀን የተጀመሩት የክርስትናና የእስልምና ሃይማኖት አጽዋማት ወቅት መሆኑ ከመንገዱ መዘጋትና ከአካባቢው ጸጥታ ለመረጋጋት ጋር ሲደማመር ችግሩን ውስብስብ እንዳደረገው የሚናገሩት ደግሞ የጅሌ ጥሙጋው አቶ አህመድ ናቸው።
450 ብር የነበረ 3 ሊትር ዘይት ዛሬ 750 ብር ገብቷል። ዱቄት እንደገና 1800 የነበረው 3000 ድረስ እየጠሩ ነው። ከ2700 25 ኪሎ ማለት
ያጣየ ከተማ አቶ ስይም በበኩላቸው አርሶ አደሩ ያመረተውን ወደ ገበያ ማቅረብ ባለመቻሉ ምርቱ ብልሽት እየደረሰበት እንደሚገኝ አስታውቀዋል።
አርሶ አደሩ ያመረተውን ቲማቲም፣ ያመረተውን ቀይ ስር፣ ያመረተውን ድንች ገበያ በማጣት ሜዳ ላይ የሚገባበት ኮንዲሽን ተፈጥሯል።
ምስራቃዊ አማራ ክልል አካባቢ በተለይ ከአጣዬ እስከ ከሚሴ ከተሞች መዳረሻ ያሉት አካባቢዎች ማንነት ተኮር የሆኑ ተደጋጋሚ ግጭቶችን አስተናግደዋል። በዚህም ብዙዎች ለሞት፣ ለአካል ጉዳትና ለመፈናቀል መዳረጋቸውን፣ ከፍተኛ የንብረት ውድመትና የሰብል ቃጠሎ መድረሱን አስመልክቶ የአሜሪካ ድምጽ ተደጋጋሚ ዘገባዎችን ማስደመጡ ይታወሳል። በቅርቡ ደግሞ አካባቢው በመንግስትና በፋኖ ታጣቂዎች መካከል የውጊያው ድማ ሆኖ ከመሰንበቱን ባሻገር የግድያና ተሽከርካሪዎችን አስቁሞ የማገድ ድርጊቶች በተከታታይ እስከ መፈጸም የደረሱበት ሆኗል። የሰሜን ሸዋ ዞን ኮማንድ ፖስት በአጭር ቀናት ውስጥ ጽንፈኛ ከሚላቸው የፋኖ ታጣቂዎች አካባቢውን ነጻ ለማድረግ ኦፕሬሽን መጀመሩን አስታውቆ ከደሴ ወደ ሸዋሮቢትና ደብረ ብርሃን እንዲሁም ከደብረ ብርሃን ወደ ሸዋሮቢትና ደሴ የሚደረጉ የየብስ ትራንስፖርት እንቅስቃሴዎች ከየካቲት 16 ቀን 2016 ዓ.ም ጀምሮ እንዲቆም መወሰኑ ይታወሳል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
አድማጮችና ተመልካቾቻችን፣ ቀደም ሲል በፋኖ ታጣቂ የተያዙ ሰራተኞችን ለማስለቀቅ እየተጣረ መሆኑን ቀጣሪ ኩባንያው ገለጸ በሚል የሰማነውን ዜና አዲስ መረጃ አለን። የአማራ ፋኖ በጎጃም ቃል አቀባይ መሆናቸውን የገለጹት ፋኖ ማርሸት ፀሐዩ ማምሻውን ለአሜሪካ ድምጽ በሰጡት ቃል ለህዳሴ ግድብ አካባቢ የደን ምንጣሮ ከጋርዱላና አሌ ዞኖች ተመልምለው የታገቱትን ወጣቶች በ72 ሰዓታት ውስጥ ለቀይ መስቀል እንደሚያስረክቧቸው ገልጸዋል። በዚህ ዙሪያ የተሰናዳውን ሙሉ ዘገባ በድረ ገጻችን ላይ ታገኙታላችሁ። አሁን ከሀገር ውስጥ ዜናዎች ወጣ ብለን ወደ ውጭ ዜናዎች ስናልፍ ሩሲያ የዋግነር ግሩፕን ስም ልዩ የውጭ ተልዕኮ ክፍለ ጦር በሚል ስያሜ ቀይረዋለች። ይህ መደበኛው ሰራዊት በአሁኑ ጊዜ በሩሲያ የወታደራዊ ደህንነት ክፍል እዝ ስር እንዲውልም ተደርጓል። ልዩ ኃይሉ የአገዛዝ ህልውና መጠበቂያ ድጋፍ እንሰጣለን በማለት ራሱን አፍሪካ ውስጥ ላሉ አምባገነን መንግስታት እያስተዋወቀ መሆኑን ሮያል ዩናይትድ ሰርቪስስ የተሰኘው የብሪታንያ ተቋም ያወጣው ሪፖርት ተመልክቷል። በዚህ ዙሪያ የአሜሪካ ድምጽ ዘጋቢ ሄንሪ ሪጅዊል ያደረሰንን ዘገባ ቆንጂት ታዬ ታቀርበዋለች።
የሩሲያው ቫግነር ግሩፕ ሊቢያን ጨምሮ በበርካታ የአፍሪካ ሀገሮች ተንቀሳቅሷል። ሊቢያ ውስጥ ተዋጊዎቹ ጀነራል ሀሊፋ ሀፍታርን በመርዳት የሀገሪቱን ነዳጅና ጋዝ የተቆጣጠሩ ሲሆን በእንቅስቃሴያቸው የሰብአዊ መብት ረገጣዎችን ፈጽመዋል ተብለው በተደጋጋሚ ውንጀላ ቀርቦባቸዋል። ባለፈው ዓመት ሰኔ ወር ውስጥ የቫግነር ግሩፕ አዛዥ የነበሩት ኤቭጌኒ ፕሪጎዥን በሞስኮ ላይ አመፅ ካካሄዱ በኋላ ሰራዊታቸው ተበተነ። ከሁለት ወር በኋላ ፕሪጎዥን በአውሮፕላን አደጋ ሞቱ። ይህንኑ ተከትሎ ክሬምሊን የቫግነር ግሩፕን የአፍሪካ እንቅስቃሴ ምን እንደሚያደርገው ቸገረው ይላሉ በብሪታንያ ሮያል ዩናይትድ ሰርቪስስ ተቋም አባል የሆኑት ኦሌክሳንደር ዳንሊሊዩክ።
አመፅ የተባለው ጉዳይ ለስራ ሲፈለግ በኪራይ መልክ ከውጭ እንደሚመጣ አካል ከማድረግ ይልቅ እንደ ራስ ኃይል አድርገው ሊይዙት ነው የፈለጉት።
በብሪታንያው ተቋም ትንተና መሰረት ሞስኮ ቫግነር ግሩፕን የውጭ ልዩ ስምሪት ክፍለ ጦር ብላ ሰይመዋለች። በወታደራዊ ደህንነት ተቋሟ እዝ ስርም አውለዋለች። ተጨማሪ 40,000 ወታደሮች ሊመለመሉለትም እቅድ መያዙ ተመልክቷል። ዓላማው በውጭ ሀገሮች የሩሲያን ጥቅሞች መጠበቅ መሆኑን የጠቆመው ሪፖርቱ የማዕድን ሀብቶች እንድታገኝና በምዕራባውያን በተጣሉባት ማዕቀቦች የሚደርስባትን ጉዳት መቀነስ ስራው እንደሚሆን አመልክቷል።
What they're doing is just expand their colonialism in the global south countries. And right now they're very much focused on
በታዳጊ ሀገሮች ውስጥ ቅኝ አገዛዝን ማስፋፋት ነው ያዙት። በአሁኑ ወቅት ያተኮሩትም የአፍሪካ ሀገሮች ላይ ነው። ላቲን አሜሪካ ውስጥም በአንዳንድ የእስያ ሀገሮችም ይህንኑ የማድረግ እቅድ አላቸው። በፖለቲካዊ ጦርነትና በኢኮኖሚያዊ እንቅስቃሴ ዙሪያ ልዩ ስልጠና ያላቸው የደህንነት ሰዎችም አሏቸው። ዓላማቸው ታዳጊ ሀገሮች ውስጥ ሰርጎ መግባት ብቻም አይደለም፣ አፍቃሪ ሩሲያ አገዛዞችን መትከል ጭምር እንጂ።
ሞስኮ ይህንን አገልግሎቷን እስራኤል ብላ የአፍሪካ መንግስታት እንዲወስዱላት እያስተዋወቀች መሆኗን ኦሌክሳንደር ዳንሊሊዩክ ያስረዳሉ።
ይህንን እቅዳቸውን ታዲያ ለአፍሪካ መንግስታት ለህልውናችሁ የሚበጃችሁ እቅድ ነው እያሉ ነው የሚሸጡላቸው።
የብሪታንያው ሮያል ዩናይትድ ሰርቪስስ ተቋም ባቀረበው ሪፖርቱ እንዳለው ሩሲያ በአንዳንድ የአፍሪካ አካባቢዎች ወታደራዊ መፈንቅለ መንግስት እንዲካሄድ አግዛለች። አሁን ደግሞ ምዕራባውያን አፍሪካ ውስጥ ያላቸውን ተጽዕኖ ተክታ ለመግባት እየሞከረች ነው። እንደ አውሮፓውያን የዘመን አቆጣጠር በ2013 ዓመተ ምህረት ፈረንሳይና ሌሎችም የአውሮፓ ሀገሮች ማሊን ከእስላማዊ አማጽያን ጋር በምታካሂደው ውጊያ የሚረዱ ወታደሮች ልከውላት እንደነበረ ሲታወስ፣ ከሁለት ዓመታት በፊት ከተካሄደው ወታደራዊ መፈንቅለ መንግስት በኋላ ኃይሎቻቸውን አስወጥተዋል። የተባበሩት መንግስታት ድርጅት ሰላም አስከባሪዎችም ባለፈው ዓመት ወጥተዋል። አሁን ወቅት ታዲያ ብዙ መቶ በሩሲያ የሚደገፉ ተዋጊዎች ገብተው ወታደራዊ ሁንታውን እየረዱ ናቸው። ሞስኮ የኒጀር እና የቡርኪና ፋሶን ወታደራዊ መንግስታትም እየረዳች ነች። የሩሲያ ፕሬዚደንት ቭላዲሚር ፑቲን ከትናንት በስቲያ ረቡዕ ባደረጉት ንግግር ምዕራባውያን አፍሪካ ውስጥ ያላቸው ተጽዕኖ እንዲቀር ለማድረግ አንዳችም እቅድ የለንም ሲሉ አስተባብለዋል።
እውነቱን ለመናገር በአጠቃላይ በዚህ ዙሪያ እንደ ሩሲያ መንግስት በዚህ ደረጃ ያቋቋምነው ብሔራዊ ግብረ ኃይል የለም። ለዚያች ሀገር ያወጣነው እቅድም የለንም። ከወዳጃዊ ግንኙነት ያለፈም አይደለም።
የብሪታንያው ሮያል ዩናይትድ ሰርቪስስ ተቋም ግን ይህንን አይቀበልም። ይልቁንም አዲሱ የልዩ ስምሪት ክፍለ ጦሩ መቋቋም የሚያሳየው ሞስኮ ዓለም አቀፍ ስርዓትን በግላጭ ልትገዳደር መነሳቷን ነው ብሏል።
ወደ ዩናይትድ ስቴትስ ስንመለስ ደግሞ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በተለያየ ጊዜ የተለያዩ ፓርቲዎች ከሚመረጡባቸውና በተለምዶ ስዊንግ ስቴትስ ተብለው ከሚጠሩት ቁልፍ የአሜሪካ ግዛቶች አንዱ በሆነው ሚቺጋን ለመመረጥ ያላቸው ተስፋ አስተማማኝ አይደለም። በቅርቡ በግዛቱ በተደረገ ቅድመ ምርጫ ከ100,000 በላይ የዲሞክራት መራጮች ለፕሬዚዳንቱ ድምጻቸውን ከመስጠት ይልቅ ድምጻቸውን ለማን እንደሚሰጡ አለመወሰናቸውን መርጠዋል። ፕሬዚዳንቱ ሐሙስ ዕለት ሳግናው በተሰኘችውና የታዋቂው ድምጻዊ ስቲቭ ወንደር የትውልድ ስፍራ በሆነችው ከተማ ተገኝተው ከመራጮች ጋር የበለጠ ለመቀራረብ ሙከራ አድርገዋል። ከፕሬዚዳንቱ ጋር ወደ ሳግናው የተጓዘችው የአሜሪካ ድምጽ ዘጋቢ አኒታ ፓውል ያደረሰችን ዘገባ ተከታዩ ነው። ፕሬዚዳንት ጆ ባይደን ሐሙስን ያሳለፉት ከግማሽ በላይ ጥቁር ወይም የላቲን ዝርያ ያለው ሕዝብ በሚገኝበት የሚቺጋን ግዛት ሳግናው ከተማ ከሚኖሩና ለዲሞክራት ፓርቲ በበጎ ፈቃደኝነት ከሚያገለግሉ ሰዎች ጋር ነው። ይህ ጉዟቸው ፕሬዚዳንቱ በተለያዩ ግዛቶች በመዘዋወር በድጋሚ ለመመረጥ ያላቸውን እድል ለማጠናከር የሚያደርጉት ዘመቻ አካል ሲሆን፣ ሮብ ዕለት በተመሳሳይ ሁኔታ ዊስኮንሰንን ጎብኝተው ነበር። ዘመቻቸው ያተኮረው ደግሞ እሳቸው ያስመዘገቧቸውን ስኬቶች የሪፐብሊካን ፓርቲ እጩ ሆነው ይቀርባሉ ተብለው ከሚጠበቁት የቀድሞ ፕሬዝዳንት ዶናልድ ትራምፕ ጋር ማነጻጸር ላይ ነው።
ከእኔ በፊት የነበሩት ፕሬዝደንት አንድ የአሜሪካ ፕሬዝደንት ለአሜሪካ ሕዝብ ያደርጋል ተብሎ የሚጠበቅበትን ሕዝብን የመንከባከብ መሰረታዊ ኃላፊነት አልተወጡም።
ሚቺጋን ትልቅ የምርጫ ትንቅንቅ የሚደረግበት ቁልፍ ግዛት ነው። ባይደን ደግሞ ምርጫውን ለማሸነፍ ቁልፍ የሆኑ ጥቁሮችና ማህበራትን ለማነሳሳት ጥረት እያደረጉ ነው። ጄፈሪ ቡልስ ከሳግናው ከተማ ነዋሪዎች አንዱ ናቸው።
10 20 30 ዓመታት ያልፋሉ፣ ግን በየጊዜው አንድ አይነት ነገር ነው የምናየው። ተመሳሳይ ሥራ አጥነት፣ ተመሳሳይ ችግር አሁንም አለ።
በቅርቡ በተካሄደው ቅድመ ምርጫ ከ100,000 በላይ የሚቺጋን ነዋሪዎች ማንን እንደምንመርጥ አልወሰንም ለሚለው ምርጫ ድምጻቸውን በመስጠት እስራኤል ከሐማስ ጋር በምታደርገው ጦርነት ለእስራኤል ጠንካራ ድጋፍ ባደረጉት ባይደን ላይ ቁጣቸውን መግለጻቸው ግዛቱ ለባይደን ዳግም መመረጥ የተመቸ እንዳልሆነ ያሳያል። ባይደን አሁን ጊዜያዊ ተኩስ አቁም ስምምነት እንዲደረግና እስራኤል ለሲቪሎች ጥበቃ እንድታደርግ እርዳታ እንዲገባም እንድትፈቅድ ጥሪ ያሰሙ ቢሆንም ተቺዎቻቸው ግን በቂ አይደለም ይላሉ። ሐሰን አብደል ሰላም የሚኒያፖሊስ ከተማ ነዋሪና መምህር ሲሆኑ ባይደንን መተው የተሰኘ ባይደን እንዳይመረጡ የሚደረግ ዘመቻ ተባባሪ መስራች ናቸው።
He has not declared exactly what abandoned Biden
ዘመቻችን በጥቅምት 27 የተኩስ አቆም የሚደረግበት ቀነ ገደብ እንዲያስቀምጡና በጥቅምት 31 ቋሚ የተኩስ ማቆም እንዲደረግ ያቀረብንላቸውን ጥሪ አልተገበሩም። ያንን ቀነ ገደብ ካለፉ በፍጹም እንደማንደግፋቸው ለራሳችን ቃል ገብተናል። ቃላችንን ደግሞ እንጠብቃለን።
መራጮች የሚያሳስባቸው የባይደን ድመይ ነው። አንዳንድ ባለሙያዎች ፕሬዝዳንቱ በብዙ ሰዎች ዘንድ ተቀባይነት እንዳላቸው የሚቺጋን አስተዳዳሪ ግሪትሸን ዊትመር ላሉ በድመይ ያነሱ ሰዎች ስልጣን እንዲለቁ እየገፋፋቸው ነው። ጋዜጠኛ የነበረውና አሁን ትንታኔዎችን በመጻፍ የሚታወቀው ዳን ፔሪ ከአሜሪካ ድምጽ ጋር ከቴል አቪቭ በዙም ባደረገው ቆይታ ፕሬዝዳንት መሆን አለበት ስለሚሉት ሰው አጋርተዋል።
A centrist to a degree, who is proven to be
በተወሰነ ደረጃ ማዕከላዊ አመለካከት ያለው ጥሩ የምርጫ ቅስቀሳ ማድረግ የሚችል በዲሞክራቲክ ፓርቲ ውስጥ ወደ ላይ እየመጣ ያለ እናም ሴት አሁንም ሂላሪ ክሊንተን ትታ ባለፈችው እንቅፋት የማትደናቀፍ ሴት የምትመረጥበት ጊዜ ነው። በተለይ ግን ከግማሽ ደርዘን በላይ ከሚሆኑትና እጅግ በጣም ወሳኝ የሆኑ ስዊንግ ግዛቶችን የሚወክል ሰው ያስፈልጋል።
የአሜሪካ ፕሬዝዳንታዊ ምርጫ ዘመቻ ተሟሙቆ በቀጠለበት ወቅት ባይደን እነዚህን ጥሪዎች መቀበል ላይችሉ ይችላሉ። ያ ከሆነ የ81 አመቱ ፕሬዝዳንት በርካታ የህግ ተግዳሮቶችን እየተጋፈጡ ካሉት የ78 አመቱ ትራምፕ ጋር ትንቅንቅ ማድረጋቸው የማይቀር ነው።
We have the worst president in the history of our country. His name is
በአገራችን ታሪክ ታይቶ የማይታወቅ መጥፎ ፕሬዝዳንት ነው ያለን። ስማቸው ደግሞ ጆ ባይደን ይባላል። አንዳንዴ ወልጋዳው ጆ ባይደን ተብለው ይጠራሉ። ስለዚህ መሸነፍ አለባቸው።
ከህዝብ የተሰበሰቡ አስተያየቶች የሚያሳዩት እዚህ ሚቺጋን የሚኖሩትን ጨምሮ አብዛኞቹ አሜሪካውያን በመጪው ምርጫ በድጋሚ በሚጋጠሙት ተፎካካሪዎች ደስተኛ አለመሆናቸው ነው። በአኒታ ፓውል ለቀረበው ዘገባ ስመኝሽ ቆየ፣ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ዝግጅታችን አሁንም እንደቀጠለ ነው። በተከታይ ደግሞ ሴቶችና የፖለቲካ ተሳትፏቸውን የሚቃኝ ዘገባ እናደርሳለን። በወቅታዊው የኢትዮጵያ ፖለቲካ ክንዋኔ ውስጥ የሴቶች ተሳትፎ እየቀነሰ እንደመጣ በዘርፉ የተሰማሩ 3 የሴቶችና የሰብአዊ መብቶች ድርጅት መሪዎች ለአሜሪካ ድምጽ ተናግረዋል። ሴቶች ከመንግስታዊ ተቋማትና ከውሳኔ ሰጭነት እርከን ውጪ የሆኑ መምጣታቸው የሴቶችን መብቶች ለማስከበር አዳጋች እንደሚያደርገው ተሟጋች ድርጅቶቹ አመልክተዋል። ሴቶች በተለይ ታላላቅና እጅግ ወሳኝ በሆኑ የሀገሪቱ ጉዳዮች ውስጥ እየተሳተፉ እንዳልሆነ የጠቀሱት መሪዎቹ በሀገሪቱ ውስጥ ባሉ ግጭቶች ግንባር ቀደም ተጠቂዎች ቢሆኑም ችግሮቹን ለመፍታት በሚደረጉ እንቅስቃሴዎች ግን አለመካተታቸውን ተናግረዋል። በዚህ ዙሪያ የተሰናዳው ዘገባ ደረጀ ደስታ ያቀርበዋል።
የምንሰራው በሀገሪቱ የሴቶች የፖለቲካ ተሳትፎ ቢያንስ 50% እንዲሆን ለማስቻል ነው የሚሉት የትምራን አገር በቀል የሲቪል ማህበረሰብ ተቋም ስራ አስኪያጅ ወይዘሮ ኢየሩሳሌም ሰለሞን ናቸው። ትምራን ሴቶች በፖለቲካው ዘርፍ ትርጉም ባለው ሁኔታ መሳተፍ እንዲችሉ፣ ወደ አመራር እንዲመጡ፣ አመራር ላይ ያሉት ሴቶችም ቦታቸውን አስጠብቀው መቆየት እንዲችሉ ለመርዳት የተቋቋመች ተቋም ናት ይላሉ። ይሁን እንጂ በተለይ ጠቅላይ ሚኒስትር አብይ ወደ ስልጣን ከዘለቁ ወዲህ የጾታን ፖለቲካ አስመልክቶ የተሻለ አካሄድ ታይቶ የነበረ ቢሆንም አሁን ግን ተቃራኒውን አቅጣጫ መያዙን ያስረዳሉ።
ካቢኔቱን 50% ሴቶች እንዲሆኑ አድርገው ነበረ፣ አሁን ቀንሷል። ሌሎችም ቦታዎች ላይ በህዝብ ተወካዮች ምክር ቤትም እንዲሁም ደግሞ ሌሎች ቦታዎችም ላይ የሴቶች ተሳትፎ በሚፈለገው መጠን ወይም ከወንዶች እኩል በሆነ ሁኔታ አይደለም።
ይህንኑ ሀሳብ የሚጋሩት ስብስብ ለሰብአዊ መብት በኢትዮጵያ የተባለው ድርጅት ዳይሬክተር ወይዘሪት መሰረት አሊ ያለፉት 5 ዓመታት የሴቶች የፖለቲካ ተሳትፎን አስመልክቶ አበረታች ሁኔታዎች ታይተው እንደነበር ይገልጻሉ። ይሁን እንጂ እንደ ምክር ቤቱና ስራ አስፈጻሚ ሁሉ በሌሎችም ዘርፎች ታይተውና መልሰው ደግሞ ቀስ በቀስ ተቀልብሰዋል ያሏቸውን የሴቶች የፖለቲካ ተሳትፎ
የተለያየ የመንግስት ስትራክቸር ውስጥ ብዙ ሴቶች የተሾሙበት ጊዜ ነበር። ያ በራሱ መነቃቃትን ፈጥሮ ነበረ። ከሱ በመቀጠል ደግሞ የ6ኛው ሀገር አቀፍ ምርጫ ተካሄዶ ስለነበር ብዙ በተለይ ወጣት ሴቶች ወደ ፖለቲካው ደፍረው እንዲመጡ ሀሳባቸውን መግለጽ የሚችሉበት እድሎች ተፈጥሮ ነበር። ከዛ በኋላ ግን ቀስ በቀስ እያየ ነው እየተገለበጠ ነበር ይመጣ
ወይዘሪት መሰረት በሴቶች ይመሩ ነበር ካሏቸው ተቋማት መካከል በመሳሌነት በመጥቀስ ለዚህ ችግር አስተዋጽኦ አድርገዋል የሚሉትንም ጉዳይ አብረው ያነሳሉ።
ለምሳሌ ተቋማቱ ማየት እንችላለን በሴቶች ይመሩ የነበሩት እንደ ጠቅላይ ፍርድ ቤት እንደ ምርጫ ቦርድ ያሉት ኃላፊዎቻቸው ለቀዋል። የ50% የነበረው የብድስቶች ምክር ቤት አሁን በጣም ወደ 31% ወርዷል። እንደገና ደግሞ ከስድስተኛው አገራት አቀፍ ምርጫ ጋር በተያያዘ ከዚህ በፊት የነበረው የፓርላማ የሴት ተወካዮች ቁጥር ሁላ ወርዷል እና ይሄ እንግዲህ አገሪቱ እያለፈችበት ካለው የፖለቲካ እና የኢኮኖሚ ችግሮች ጋር እያለፍንባቸው ያለነው የግጭት የጦርነት ቀውሶች በራሱ ደግሞ የራሱ አስተዋጽኦ አለው ብዬ አስባለሁ።
ሂደቱን ስናይ ሚዛናዊ መሆን ይገባናል የሚሉት የሴታዊት ንቅናቄ መስራችና አስተባባሪ ዶክተር ሰን ተፈራ መጀመሪያ ላይ እንደ ህልም ታይቶን የነበረው ደንገር ድንገት መጥፋቱ አስደንግጦናል ይላሉ።
ፕሬዚደንት ተሾሙልን ብዙ ትላልቅ ቦታዎች ላይ ምናደንቃቸው ምናከብራቸው ሴቶች ተሾሙና እንደ ህልም ነበር ያን ሰሞንና ጥሩ ነው እነሱ ነገሮች ማየታችን ጥሩ ነው። ግን በጣም ደግሞ ባላሰብነው ፍጥነት ነው ያጣናቸው። ምክንያቱም ጊዜ በሹመትና በጠቅላይ ሚኒስትሩ ፍቃድ የመጣ ነገር ያው በሹመት የመጣ ነገር በሹመት ሊጠፋ ይችላልና ግን ቶሎ ሆነብን።
እዚህ ሁሉ መካከል የሴቶችን የፖለቲካ ተሳትፎ በህግ የማሳደግ መልካም አጋጣሚ አምልጦናል ሲሉም ዶክተር ሰንት እንደሚከተለው ያስረዳሉ።
አሁን ስለ ፖለቲካ ተሳትፎ ስትጠይቅ የፖለቲካ ፓርቲዎችና ምርጫ ህግ በቅርብ በዚህ በለውጥ ጊዜ ነው ህጉ የተሻሻለው እና የእውነት በጣም ጥሩ ድል ነበረ። የሴቶችን ተሳትፎ ወደ ህግ እንዲመጣ ኮታ እንዲቀመጥ በህግ ሙከራ ተደርጎ ነበር ያለምንም ኮታ ነው አለፈው።
ወይዘሮ ኢየሩሳሌም የፖለቲካ ተሳትፎ ስንል ግን የፖለቲካ ስልጣንን ብቻ የሚመለከት ብቻ ሳይሆን ሴቶች በየትኛውም የአገሪቱ ፖለቲካዊ፣ ወቅታዊና የሰላም ጉዳዮች ላይ ያላቸውን ተሳትፎ የሚመለከት መሆኑን ያስረዳሉ።
እያንዳንዱ የፖለቲካ አክቲቪቲዎች ለምሳሌ ሰላም ግንባታ የፖለቲካ ስራ ነው። ሀገራዊ ምክክር የምንለው እንደዛው፣ እንዲሁም ደግሞ አሁን እየመጣ ያለው ትራንዚሽናል ጀስቲስ፣ እነዚህ ሁሉ ቦታዎች ላይ ሴቶች ትርጉም ባለው ሁኔታ ከወንዶች እኩል መሳተፍ መቻል እንዳለባቸው እናስባለን። ሆኖም ይሄ በሚፈለገው መልኩ ሴቶች እየተሳተፉ አይደለም። ተደረጉ የተባሉ የሰላም ስምምነቶችን ብንመለከት አንድም ሴት ያልተሳተፈችበት የሰላም ስምምነቶች እንዳለ እንገነዘባለን እና የሴቶች ቁጥር በፖለቲካ ተሳትፎ ውስጥ በቂ በሆነ ሁኔታ የሚታይ ቁጥር የለም።
አንዲት ሀገር በሴቶች መብቶች አጠባበቅ በኩል የምትለካበት መመዘኛ ይኖር ይሆን? ይህን ለማወቅ መጠየቅ ያለባቸው ጥያቄዎች አሉ ይላሉ ዶክተር ስህን።
ዋናው ጥያቄ ደህንነት ነው። ደህንነት ማለት ዋናው አንዲት ሀገር ለሴቶች ትመቻለች ብሎ መለኪያው የጥቃት መጠን ነው። የጾታዊ ጥቃት መጠን በተለይ ኢትዮጵያ በጣም እየወደቀችበት ያለው ባሮሜትር እሱ ነው። በሰላሙም ጊዜ እኮ አንዲት ሴት ወጣ መግባት በሰላም ማትችልበት ብትደፈር ፍትህ ማታገኝበት በቃ ፍትህ ቀልድ የሆነበት ጊዜ ነው ያለው። በጦርነት ሲሆን ደግሞ በጣም እየሰፋ እየተለመደ አንድ ጥቃት ሌላውን እየወለደ እየሄደ ስለሆነ ነው። ስለዚህ ዋናው መጀመሪያ እሱ ነው። ከዛ ውጭ አሉ በጤና ማለት ይቻላል አሉ የተቀመጡ መስፈርቶች። ለምሳሌ በወሊድ የሚሞቱ ሴቶች ቁጥር፣ በጨቅላነት የሚሞቱ ህጻናት ቁጥር፣ የትምህርት አቅርቦት ሴቶችና ወንዶች እኩል ትምህርት ቤት ይገባሉ ወይ፣ መግባታቸው አይበቃም እኩል ይጨርሳሉ ወይ፣ ከዛ ዩኒቨርሲቲ በኩል መጠን ይገባሉ ወይ፣ በቂ ህጎች አሉ ወይ፣ ድንጋጌዎች አሉ ወይ፣ ካሉ ይተገበራሉ ወይ። የዓለም አቀፍ ስምምነቶች ኢትዮጵያ ስታማም በደንብ በቂ የሆነ የህግ ማዕቀፎች አሉ። ሁሉም ያስፈልጉን አለን ማለት አይደለም። አሁን ለምሳሌ በጣም ብዙ አመት እየጠበቅን እስካሁን ያልጸደቀው እንደውም ወደ ኋላ የተመለሰው ለጾታዊ ጥቃቶች ዙሪያ አንድ ፖሊሲ እንደውም ህግ እንዲኖር ነው ብዙዎቻችን የምንፈልገው፣ ከበፊትም ስንጠይቅ የነበረው ግን እስካሁን አልረቀቀም ብቻ ሳይሆን እንደውም ምን ያስፈልጋል ሴቶች ፖሊሲ ላይ አልተካተተም ወይ ወደሚል ጥያቄ ይሄድ መንግስት እየሄደ ነው እና በተለይ በጦርነቱ ምክንያት ከፍተኛ መሸራተት ነው የደረሰብን።
ወይዘሮ ኢየሩሳሌም በፖለቲካ ውስጥ ለሴቶች ተሳትፎ አነስተኛ መሆን ከሚጠቀሱ ምክንያቶች መካከል ራሳቸው ሴቶችን ጨምሮ ማህበረሰቡ ለፖለቲካው ዘርፍ ያለው አመለካከትና ፍራቻ ነው ይላሉ።
የማህበረሰቡ አመለካከት አንዱ ምክንያት ሊሆን ይችላል። በተለይ ማህበረሰቡ ስንል ራሳቸውንም ሴቶችንም የሚያካትት ነው። ፖለቲካን የመስራት ወደ ፖለቲካው ለመምጣት ፍላጎት የማጣት ፖለቲካ ለወንድ የተተወ ኮንሰፕት እንደሆነ የማሰብ በማህበረሰብ ውስጥ ሴቶች ብቻ ሳይሆኑ ወንዶችም ፖለቲካና ኤሌክትሪክ በሩቁ ነው የሚል አባባልም አለ። ይህ አንዱ ምክንያት ነው
እኔ ፖለቲካ ቁርጠኝነትም ነው ኢቭን የተጻፈውን ህገ መንግስት እንኳን ለማስፈጸም ቁርጠኛ የሆነ አመራር ማጣትም ነው። በአንድ ሰው ተነሳሽነት ብቻ የሚመጣ ነገር አይደለም። ይሄ ስትራክቸራል የሆነ መዋቅራዊ ስርዓት መዘርጋት ያስፈልጋል ሴቶችን ወደ ፖለቲካ ተሳትፎ ለማምጣት።
ተቃዋሚ ፓርቲዎችና በህብረተሰቡም ዘንድ ሴቶች ላይ ያለው አመለካከት ከመሻሻል ይልቅ እየባሰበት ሄደ ይመስላል የሚሉት ዶክተር ስህን ወደ ፖለቲካው መድረክ በመጡ ሴቶች ላይ የሚሰጡ አስተያየቶች ሴቶችን ከፖለቲካው መድረክ እየገፉ መሆኑን በመጥቀስ ይከራከራሉ።
አብረን ደግሞ ፖለቲካል ፓርቲዎች የእውነት በጣም ለሴት ማይመች እንበለው በጣም የወንድ የሆነ ባህሪ አለ። በፊት ከነበረው በጣም የተቀየረ ይመስለኛል። በፊትም ይኖራል እርግጠኛ ነኝ፣ ግን አሁን ደግሞ የበለጠ ስንሰማ ትንሽ ምቾት የሚነሳን በሴቶች ዙሪያ የሚቀለዱ ቀልዶች፣ አይን ያወጣ ጾታዊ ትንኮሳ የእውነት ይገርማል። ምክንያቱም እነዚህም ባለስልጣን ሴቶች ናቸው እና በከፍተኛ አመራር ላይ የላሉ ላይሆን ይችላል፣ ግን ወደ ታች ሆነው ግን በዛው በፖለቲካ ስትራክቸር ውስጥ ያሉ ሴቶች በጣም አማረው ሲናገሩ ሰማለሁ። ነው ይሄ ደግሞ የትም ቦታ ነው። ሴቶች ፖለቲካ ውስጥ አይቆዩም ይባላል፣ ግን የማይቆዩት በዚህ ምክንያት ነው። እየተገፉ ነው የሚያዙ። በተፎካካሪ ፖለቲካል ፓርቲዎች ውስጥ ደግሞ በጣም ይጫናል ይሄ ነገር። ምክንያቱም አንደኛ የፖለቲካ አወቃቀሩም የምርጫ ካሄዳውን ፈርስት ፓስት ዘ ፖስት ሲሆን ሴቶችን ወደፊት ማምጣት ፖለቲካል ፓርቲዎችን ይፈራሉ። በቃ ይመረጥልናል ብለው የሚያስቡትን ወንድ ነው እንጂ ብዙ ጊዜ ሴትን ማቅረብ ለእነሱ ብዙ የሚያዋጣ ካሄድ አይደለም። እና ሴቷ ሲጀምር ታግላ ነው ፓርቲ ውስጥ የምትሰማው። የሆነ ሚና ይሰጣት፣ የሆነ አነስ ያለ ሚና ይሰጣታል። ከዛ በኋላ ደግሞ ለምርጫም አትቀርብም። ከባሏ ጋር ተጣልታ፣ በቤተሰብ ተቆጥታ፣ ሶሻል ሚዲያ ላይ ተሰድባ፣ ከዛ ደግሞ እንደገና እንዲህ ተጋፈጪ ማለት እኔ ራሴ የማላረገው ነገር ስለሆነ የእውነት ይከብዳል። እና ሁልጊዜ ያሁን ፖለቲካ ፓርቲ ውስጥ ያሉ ሴቶች የሚወቅሱን እሱ ነው። ለምንድን እንታገልላችሁ ትጠብቃላችሁ? ለምን እናንተ ራሳችሁ አትታገሉም ይሉናል። ግን እንግዲህ እነሱ በፖለቲካ የሚሞክሩት እኛ ደግሞ በሌላ መንገድ እንሞክራለን። ግን ብዙ ተስፋ የሚሰጥ አይደለም።
ጥናቶችና ዘገባዎች እንደ ወረዳና መካከለኛ አስተዳደራዊ የፖለቲካ እርከን ውስጥ ባሉ መዋቅሮች ውስጥ የሴቶች ቁጥር መጨመሩን ያስረዳሉ። የብልጽግና ፓርቲም ለዚህ ከፍተኛውን አስተዋጽኦ እንደሚወስድ ይናገራል። ዓለም አቀፍ የሴቶች ቀን ማርች 8 ዝግጅት ላይ ንግግር ያሰሙት የአዲስ አበባ ከንቲባ አዳነች አቤቤ ሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ ያስችላሉ የተባሉ ስራዎች በመንግስት መከናወናቸውን ገልጸው በፖለቲካ በማህበራዊና ኢኮኖሚያዊ ተጠቃሚነታቸውንና ተሳትፏቸውን ለማስፈን የሚያስችሉ እቅዶች ተቀርጸው ተግባራዊ መደረጋቸውንና ተግባሩ ስኬታማ መሆን መቻሉንም ተናግረዋል። ዶክተር ስህን ግን ገዢውን ፓርቲ መቀላቀል ቀላል ነው ይላሉ። የሴቶች ወደ ብልጽግና ፓርቲ መግባት የሴቶችን መብት ከማስከበርና ከፖለቲካ ተሳትፎና ወሳኝነትን ከማሳደግ ጋር የተገናኘ አይደለም በማለት ይሟገታሉ።
ገዢ ፓርቲን መቀላቀል ቀላል ነው። በጣም የገንዘብ ጥቅም ስላለው አብሮት የሚመጣ ብዙ አድቫንቴጅ ስላለው ከበፊትም ቀላል ነው። ደግሞ ትለጠቀሏል፣ ብዙ ኢንሰንቲቭ አለው። ግን ገዢ ፓርቲን ሴቶችን ሲሰበስብ የእውነት ከእኩልነት አንጻር ነው ወይስ ለምን የሚለውን ትንሽ መጠየቅ ያስፈልጋል። ምክንያቱም በተለይ በጠቅላይ ሚኒስትሩ ንግግሮች ላይ የእውነት አሁን ደግሞ ትንሽ ገፋ አድርገውታል። ግን አንድ ሰሞን በተለይ በጣም የሚያስደነግጠን አባባሎች ነበሯቸው። ሴቶችን የምንሾመው ስለሚታዘዙን ነው ወይ ፍትህ አያጎድሉም? ይሄ በቃ ለሴት የታጠረ አይነት ምልከታ አለና ሁሉም የተሾሙ ሴቶች እነዚህን ያሟላሉ ማለት ልክ አይደለም። ብዙ በደል በሴት አመራርም ሲደረግ ስለምናይ እና እንደዚህ እንደ ችሮታ የሚሰጥ ነገር አደገኛ ነው። ችሮታ ሳይሆን ኩመርት ነው። የገዢው አመራር ወይ የገዢው ፓርቲ ውስጥ ያለው ሴቶች ተሳትፎ እንደዚህ ይመስለኛል። በጣም በቅርበት ባላውቀውም ፖዚሽን ወይ በጥቅም ደረጃ ሊጠቅም ይችላል፣ ግን በግል ደግሞ ብዙ ዋጋ ያስከፍላል። ምክንያቱም የፖለቲከኛ መሆን አሁን እኛም ትንሽ ስልጠና ስናደርግ ለአስተዳደሮች አንዳንዴ ስለምንጋበዝ ሄደን እናደርጋለን እና ሁልጊዜ በጣም የሚከብዳቸው የስራው ኃላፊነት ብቻ ሳይሆን አብሮት የሚመጣው የቤተሰብ ጫና፣ ምሳሌ ቅዳሜ እሁድም ሊሆን ይችላል የፓርቲ ስብሰባ መስጠት ካለባቸው ጊዜ አንጻር በጣም ከባድ ጫና ሆኖ ትዳራቸውንም ሲፈታተን የእውነት በጣም ብዙ የአእምሮ ጭንቀትም ውስጥ ይከታቸው እንሰማለን።
በፖለቲካ ውስጥ የሴቶች ኮታ መሻሻል ብቻውን ለውጥ አያመጣም የሚሉት ወይዘሪት መሰረት ይህ ሁሉ ሊስተካከል የሚችለው የሴቶችን ተሳትፎና ውሳኔ ሰጭነት የሚያስጠብቅ የህግና ፖሊሲ ማዕቀፍ ሲኖር ብቻ ነው ይላሉ።
አሁንም ለኔ የሚታየኝ ነገር የህግና የፖሊሲ ማዕቀፍ የሌለው ወከልና ወይም ደግሞ ይሄ ለቁጥር ብቻ የሚሆን ወከልና ፍሬ አያፈራም። ይሄ የፖለቲካል ዲሲዥን ፓወር ካልተሰጣቸው ሴቶቹ በሚኒስትሮች ምክር ቤትም ቢሆን በህዝብ ተወካዮች ምክር ቤትም ቢሆን ይሄኛው ዲሲዥን ፓወር እና የዲሲዥን ስፔስ ካልተሰጣቸው ድረስ ለውጥ ያመጣል ብዬ አላስብም ነበረው።
የተከበራችሁ አድማጮችና ተመልካቾቻችን የዚህን ዘገባ ሙሉን በድረ ገጻችንና በማህበራዊ ትስስር ገጾቻችን ታገኙታላችሁ። ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። ነገ በሌሎች ዝግጅቶች ዳግም እንገናኛለን። ለዛሬው ሰላም እደሩ።